ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በመላው ኢትዮጵያ ተፈጻሚ የሆነው አስቸኳይ ጊዜ አዋጅ በሕዝብ ተወካዮች ምክር ቤት ጸደቀ።
በጠቅላይ ሚኒስትሩ በቀጥታ እንዲመራ ያልተደረገው ለምንድን ነው?
የአስቸኳይ ጊዜ አዋጁን አፈጻጸም የሚመራው የመምሪያው እዝ የሚመሩት ኤታማዦር ሹሙ ቢሆኑም ተጠሪነቱ ለጠቅላይ ሚኒስትሩ እንደሆነ በአንቀጽ 7 ንዑስ አንቀጽ 2 ተቀምጧል። ስለዚህ
አንድ የፓርላማ አባል ያነሱትን ጥያቄና የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የሰጡትን ምላሽ ነበር የተከታተላችሁት። ዝርዝሩን በዕለቱ አቢይ ርዕስ ይዘናል። የሰዓቱን የዓለም ዜና ተከትሎም ይቀርባል። በማስከተልም የሕግ ትንታኔ ይቀርብበታል። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮችን ይዘን ሐሙስ ጥቅምት 25 2014 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የዌብና ማኅበራዊ መገናኛ አሰናዳችኝ አበባየው ገበያው፣ የስርጭት መሐንዲሳችን ቶኒ ፖላክ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ዘጋቢዎቻችንና ሪፖርተሮቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ።
በመላው ኢትዮጵያ ተፈጻሚ የሚሆነው የአስቸኳይ ጊዜ አዋጅ በሕዝብ ተወካዮች ምክር ቤት ጸደቀ። በአሁኑ ጊዜ በሀገር ሕልውና ላይ የተደቀኑትን አደጋዎች በመደበኛው የሕግ ማስከበር ስርዓት ለመቋቋም አዳጋች ሆኗል በሚል የሚኒስትሮች ምክር ቤት ያወጣው የአስቸኳይ ቁጥር 5/2014 በተወካዮች ምክር ቤት በአንድ ድምፅ ተአቅቦ በአብላጫ ድምፅ ጸድቋል። አዋጁ ከትናንት በስቲያ ጥቅምት 23 ጀምሮ ለ6 ወራት ተግባራዊ እንደሚሆን የተገለጸ ሲሆን አዋጁን ለማስፈጸም በጠቅላይ ኤታ ማጆር ሹም የሚመራ የአስቸኳይ አዋጅ መምሪያ እዝ መቋቋሙ ይታወሳል። ዘገባው በአብይ ርዕስ ይቀርባል። የትግራይ ክልል አማጽያን ኃይሎች የፌዴራል መንግስቱ መቀመጫ ወደ ሆነችው አዲስ አበባ እየገፉ መሆኑን ባስታወቁበትና የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ ባወጀበት በአሁኑ ሰዓት ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፊልትማን ዛሬ ሐሙስና ነገ አርብ በአዲስ አበባ ቆይታ ያደርጋሉ ተብሎ ይጠበቃል። በሌላ በኩልም የኬንያው መሪ በከፍተኛ ደረጃ ተባብሶ የአገሪቱን ማህበረሰባዊ መስተጋብር ወደሚያናጋበት ደረጃ ተሸጋግሯል ያሉትን የኢትዮጵያ ግጭት እንዲቆም ጠይቀዋል። የግጭቱ መነሻ ምክንያት የቱን ያህልም እንኳ የመረረ ቢሆን ካሁን በኋላ መላውን አገር ለሚያቀጣጥለው እልቂት፣ ስቃይና ግድያ ተቀባይነት ያለው ምክንያት መሆን አይገባውም በማለት ሁሉም ወገኖች ችግሮቻቸውን በንግግር እንዲፈቱ አሳስበዋል። አድማጮች፣ በዚህ ዙሪያ የተጠናቀረው ዘገባ በምሽቱ የዜና ትንታኔ ይቀርባል። ዩናይትድ ስቴትስ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትና እንግሊዝ ትናንት ረቡዕ ባወጡት የጋራ መግለጫ እንደ አውሮፓ አቆጣጠር ጥቅምት 25 የሲቪሉ መንግስት በወታደራዊ ግልበጣ በተወገደባት አገር ዲሞክራሲያዊትና ሰላማዊ ሱዳንን እንደሚደግፉ አስታውቀዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አማካይነት አራቱ አገራት ለሱዳን ኳድ ፎር ሱዳን በሚል የወጣው መግለጫ በሱዳን ባለው አሳሳቢ ሁኔታ የዓለም አቀፉን ማህበረሰብ ስጋት እንጋራለን፣ የሲቪል መር የሽግግር መንግስትና ተቋማት በአስቸኳይ ሙሉ ለሙሉ ወደ ቦታቸው እንዲመለሱም እንጠይቃለን ብሏል። አራቱ አገሮች የአስቸኳይ ጊዜ አዋጁ ተነስቶ በሁሉም የፖለቲካ ድርጅቶች መካከል ንግግር እንዲጀመር፣ ለሱዳን ሕዝብ ሰላምና ደህንነት በቅድሚያ እንዲረጋገጥ ጥሪያቸውን አቅርበዋል። የሱዳን ወታደራዊ አዛዥ ጄኔራል አብዱልፈታ አልቡርሃን ወታደራዊ ግልበጣው የተካሄደው የእርስ በርስ ጦርነቱን ለማስወገድ ነው ማለታቸው ይታወሳል። ግልበጣው ከተካሄደበት ቀን ጀምሮ ወታደራዊ መፈንቅለ መንግስቱን የሚቃወሙ የተለያዩ ሰልፎች ሲካሄዱ ቆይተዋል። ባለፈው ቅዳሜ በተካሄደው ሰልፍ 3 ሰዎች በጸጥታ ኃይሎች መገደላቸውና 38 የሚደርሱት መቁሰላቸውን የሱዳን ዶክተሮች ተናግረዋል። የዩናይትድ ስቴትስ የምስራቅ አፍሪካ ልዩ ልዑክ ጄፍሪ ፊልትማን ባለፈው ማክሰኞ በሰጡት መግለጫ የሱዳን ወታደሮች በቅዳሜው ሰልፈኞች ላይ የፈጸሙት ተግባር በአገሪቱ ስልጣን ወደ መጋራቱ ስምምነት የመመለስ አስፈላጊነትና እድልን ከፍ ያደርገዋል ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በናይጄሪያ ሌጎስ ባለፈው ሰኞ በግንባታ ላይ ያለ በተደረመሰው የባለ 21 ፎቅ ሰማይ ጠቀስ አፓርትመንት ህንጻ ላይ የሞቱት ሰዎች ቁጥር ትናንት ረቡዕ 22 መድረሱን የአገሪቱ የድንገተኛ ጊዜ አገልግሎት ሰጪ ተቋም አስታወቀ። ከአደጋው እስካሁን መትረፋቸው የታወቁ ሰዎች 9 ብቻ መሆናቸውም በመግለጫው ተጠቅሷል። በዩናይትድ ስቴትስ የሥራ አጥነት ጥቅማ ጥቅም ጠያቂዎች ቁጥር መቀነሱንና የኮቪድ-19 ወረርሽኝ ከመጣ ወዲህ ዝቅተኛው ቁጥር የተመዘገበ መሆኑን የዩናይትድ ስቴትስ ሥራ ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። ባለፈው ሳምንት መጨረሻ የተመዘገበው የሥራ አጥ ድጋፍ ጠያቂዎች ቁጥር 269,000 ሲሆን ቀደም ሲል ከነበረው ሳምንት በ14,000 የቀነሰ መሆኑም ተገልጿል። ባለፈው ሳምንት መጨረሻ የተመዘገበው ሳምንታዊው የሥራ አጥነት ድጋፍ ጠያቂዎች ቁጥር 269,000 ሲሆን ቀደም ሲል ከነበረው ሳምንት በ14,000 የቀነሰ መሆኑም ተገልጿል። ከኮቪድ ያገገመ በሚገኘው የመጣኔ ሀብት እድገት የሥራ አጥ ድጋፍ አመልካቾች ቁጥር እየቀነሰ መምጣቱ የተነገረ ሲሆን እንደ አውሮፓ አቆጣጠር በ2020 7.1 ሚሊዮን የነበረው ዛሬ ወደ 2.1 ሚሊዮን መውረዱ ተመልክቷል። ግዙፉ የማህበራዊ ሚዲያ ፌስቡክ በሺዎች የሚቆጠሩ ገጾች የተሞላው የውስጥ አዋቂ ሰነድ በድርጅቱ ውስጥ ይሰራ በነበረ ግለሰብ ይፋ መደረጉ ድርጅቱን በሕዝብ ፊት የሚያቀርበውና ለቁጥጥር ምርመራ የሚዳርገው መሆኑ ተመለከተ። የፌስቡክ ወረቀቶች ወይም ፌስቡክ ፔፐርስ የሚል ስያሜ የተሰጠው ይህ ባለብዙ ሺ ገጾች ሰነድ ፌስቡክ ውስጥ የምርት ስራ አስኪያጅ ሆነው ይሰሩ በነበሩት ፍራንሲስ ሆገን 17 ለሚደርሱ የዩናይትድ ስቴትስ የዜና ድርጅቶች በጋራ ተቀናጅተው በየግላቸው እንዲጠቀሙበት የተሰራጨ ሰነድ ነው። ባለፈው ጥቅምት መጨረሻ አካባቢ በተቀናጀ ተመሳሳይ ቀን የተለቀቀው ይህ ሰነድ ፌስቡክ የደንበኞቹን ቁጥርና ትርፍ በማሳደግ ላይ ብቻ በመጠመዱ ሰዎች መድረኩን እንዴት አድርገው ጥላቻና የሐሰት መረጃዎችን ለማሰራጨት እንደሚጠቀሙበት የሚያጋልጥ ነው ተብሏል። ፌስቡክ ወሳኝ በሆነባቸውና የጥላቻና የሐሰት መረጃዎች ተጎጂ የሆኑት የተወሰኑ አገሮች የተካተቱበት መሆኑም ተመልክቷል። የኮቪድ-19 ወረርሽኝ ባለፈው ዓመት የነበረውን የዓለምን የነፍስ ወከፍ ዕድሜ አሳጥሯል ሲል በዚህ ሳምንት የወጣ አንድ ዓለም አቀፍ ጥናት አመለከተ። በኦክስፎርድ ዩኒቨርሲቲ የህብረተሰብ ጤና ፕሮፌሰር ናዙር ኢስላም የሚመራው የአጥኚዎች ቡድን ከዚህ ድምዳሜ የደረሰው በጣም ከፍተኛና መካከለኛ ገቢ ባላቸው 37 አገሮች እንደ አውሮፓ አቆጣጠር ከ2005 እስከ 2019 የሞቱትን ሰዎች የነፍስ ወከፍ ዕድሜ ላይ ባደረገው ጥናት መሰረት ነው። ቢኤምጄ በተባለው የሳይንስ መጽሔት ላይ የወጣው ዘገባ የነፍስ ወከፍ ዕድሜ በከፍተኛ ደረጃ የወደቀው በሩሲያ መሆኑን ገልጾ የወንዶች በ2.33 የሴቶች ደግሞ በ1.14 ዓመት መቀነሱን አመልክቷል። ከሩሲያ ቀጥሎ ሁለተኛዋ ዩናይትድ ስቴትስ ስትሆን በወንዶች 2.27 ሴቶች ደግሞ 1.61 ዓመት መቀነሱን የአጥኚዎቹ ቡድን ግኝት አስታውቋል። በድምሩ 31 የሚሆኑ አገሮች የነፍስ ወከፍ ዕድሜያቸው የተቀነሰባቸው ሲሆን ጨምሮ የተገኘባቸው ወይም ምንም ለውጥ ያልታየባቸው አገሮች 6 ብቻ መሆናቸውም ጥናቱ አመልክቷል። የተጠቀሱት 6ቱ አገሮች ዴንማርክ፣ አይርላንድ፣ ኒውዚላንድ፣ ኖርዌይ፣ ደቡብ ኮሪያና ታይዋን ናቸው። ወረርሽኙ ከተከሰተበት ጊዜ ጀምሮ እስካሁን በመላው ዓለም ከ5 ሚሊዮን ሰዎች በላይ በወረርሽኙ መሞታቸው መነገሩ ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ጥቅምት 25 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ በራዲዮ ቴሌቪዥን ስርጭታችን የድምፅና ምስል አቀናባሪያችን ጀስቲን ትዌይን ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
ነሳት ያለብን አሁን ይህን አስቸኳይ ጊዜ አዋጅ ለማወጅ ህገ መንግስቱ በሚጠይቀው ሁኔታ አስገዳጅ ሁኔታ ተፈጥሯል አልተፈጠረም ነው። በእኔ በኩል ተፈጥሯል የሚል እምነት አለ።
የህግ ጠበቃው አቶ አመሀ መኮንን የሰማችኋቸው በአስቸኳይ ጊዜ አዋጁ ዙሪያ ያቀረቡትን የህግ ትንታኔ ቆየት ብለን እናሰማለን። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ በመላው ኢትዮጵያ ተፈጻሚ የሚሆነው የአስቸኳይ ጊዜ አዋጅ በሕዝብ ተወካዮች ምክር ቤት ዛሬ ጸድቋል። በአሁኑ ጊዜ በሀገር ሕልውና ላይ የተደቀኑትን አደጋዎች በመደበኛው የሕግ ማስከበር ስርዓት ለመቋቋም አዳጋች ሆነዋል በሚል የሚኒስትሮች ምክር ቤት ያወጣው ይህ አስቸኳይ አዋጅ ቁጥር 5/2014 በተወካዮች ምክር ቤት በአንድ ድምፅ ተአቅቦ በአብላጫ ድምፅ ነው የጸደቀው። ከአዋጁ ከትናንት በስቲያ ጥቅምት 23 ጀምሮ ለስድስት ወራት ተግባራዊ እንደሚሆን የተገለጸ ሲሆን አዋጁን ለማስፈጸም በጠቅላይ ኤታማዦር ሹም የሚመራ የአስቸኳይ ጊዜ አዋጅ መምሪያ እዝ መቋቋሙም ይታወሳል። ኬኔዲ አባተ ዝርዝሩን ይዟል።
በሀገር ህልውናና ሉዓላዊነት ላይ የተደቀነውን አደጋ ለመከላከል በሚል በሚኒስትሮች ምክር ቤት የወጣው የአስቸኳይ ጊዜ አዋጅ በህዝብ ተወካዮች ምክር ቤት ጸድቋል። ምክር ቤቱ ዛሬ ባካሄደው አንደኛ ዓመት የስራ ዘመን አንደኛ መደበኛ ስብሰባው ነው ከጥቅምት 23 ጀምሮ ተፈጻሚ እንዲሆን የተወሰነውን የአስቸኳይ ጊዜ አዋጅ ያጸደቀው። በአዋጁ አስፈላጊነትና በሚወሰዱ እርምጃዎች ዙሪያ የምክር ቤቱ አባላት ውይይት ባደረጉበት ወቅት የተለያዩ ጥያቄዎች የተነሱ ሲሆን ከነዚህም መካከል አዋጁን ለማስፈጸም የተቋቋመው የአስቸኳይ አዋጅ መምሪያ እዝ ለምን በጠቅላይ ሚኒስትሩ አይመራም የሚል ይገኝበታል።
እዙን የሚመራው መምሪያ ፖለቲካሉን እና ሚሊተሪ ዊንጉን የሚመራ ሆኖ በጠቅላይ ሚኒስትሩ በቀጥታ እንዲመራ ያልተደረገው ለምንድን ነው? ምክንያቱም በመርህ ደረጃም አርሚው የአርሚው አዛዦችም በፖለቲካ ጉዳዮች አይሳተፉም ተብሎም ስለሚታሰብ
የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለጥያቄው ተከታዩን ምላሽ ሰጥተዋል።
የአስቸኳይ ጊዜ አዋጁን አፈጻጸም የሚመራው የመምሪያው እዝ የሚመሩት ኤታማዦር ሹሙ ቢሆኑም ተጠሪነቱ የእዙ ተጠሪነት ለጠቅላይ ሚኒስትሩ እንደሆነ በአንቀጽ 7 ንዑስ አንቀጽ 2 ተቀምጧል። ስለዚህ የበላይ ሆነው የሚከታተሉትና የሚመሩት ተጠሪነቱም ለጠቅላይ ሚኒስትሩ ስለሆነ ጠቅላይ ሚኒስትሩ እንደሆኑ ተመላክቷል።
የአስቸኳይ አዋጅ መምሪያ እዙ ከፍተኛ የጸጥታ ችግር ባለባቸው አካባቢዎች አመራር ከማገድና በአዲስ ከመተካት አንጻር ስለሚወስዳቸው እርምጃዎችም ከምክር ቤቱ ለተነሳው ጥያቄ ሚኒስትሩ ምላሽ ሰጥተዋል።
በከፍተኛ የጸጥታ ችግርና በጦርነት ውስጥ ባሉ አካባቢዎች ለጊዜው አመራር ሊታገዱ ይችላሉ፣ እንዲሁም ጭምር በሌላ የሚሊታሪም ሊመሩ ይችላሉ የሚለው ግልጽ አይደለምና በደንብ ቢብራራልን።
የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለጥያቄው ተከታዩን ምላሽ ሰጥተዋል።
አንዳንድ አካባቢዎች ላይ በቀበሌ ወይ በወረዳ ደረጃ ያሉ አስተዳደሮች የአስተዳደር መዋቅሮች ሊፈርሱ ይችላሉ ወይም ደግሞ እዛ አካባቢ ያሉ የቀበሌ ወይም የወረዳ መስተዳደር አመራሮች አንዳንዶቹ ስራቸውን፣ ኃላፊነታቸውን በአግባቡ ላይወጡ ይችላሉ። እንደዛ በሚሆንበት ጊዜ በተለመደው መልኩ ስራቸውን እየሰሩ ነው ወይ ብሎ ገምግሞ ሌላ አይነት ረዥም ሂደት ተከትሎ ማንሳትና መተካት አሁን ያለንበት ሁኔታ የማያመች ስለሆነ እንደዚህ ያለ የጸጥታ ችግርና ስጋት በተፈጠረባቸው አካባቢ ፈጣን ምላሽ መስጠት ስለሚያስፈልግ በሲቪል ወይም በወታደራዊ አመራር መተካት በከፊል ወይም በሙሉ ማገድ አስፈላጊ ሊሆን ስለሚችል ያንን የሚያስችል የሕግ ማዕቀፍ ስለሚያስፈልግ ነው።
በአስቸኳይ ጊዜ አዋጁ የሚወሰዱ እርምጃዎች ተብለው ከተጠቀሱት መካከል የአስቸኳይ ጊዜ አዋጅ መምሪያ እዝ የሀገርን ህልውናና ሉዓላዊነት እንዲሁም የሰላማዊ ዜጎችን ደህንነት ለመጠበቅ አስፈላጊ ነው ብሎ ሲያምን በየትኛውም የሀገሪቱ ክፍል መከላከያ ኃይልን ወይም የትኛውንም ሌላ የጸጥታ አካል በማሰማራት ሰላምና ጸጥታ እንዲያስከብሩ ትዕዛዝ ሊሰጥ ይችላል የሚለው ይገኝበታል። እድሜያቸው ለወታደራዊ አገልግሎት የደረሱና የጦር መሳሪያ የታጠቁ ዜጎች ወታደራዊ ስልጠና እንዲወስዱ ወታደራዊ ግዳጅ እንዲቀበሉ ወይም ይህን ማድረግ የማይችሉ ሲሆን በአማራጭ ትጥቃቸውን ለመንግስት እንዲያስረክቡ ሊያዝ እንደሚችል፣ የሰዓት እላፊ ገደብ ሊወስን እንደሚችል፣ እንዲሁም ማናቸውም የህዝብ መገናኛና የህዝብ መጓጓዣ ዘዴ እንዲዘጋ ወይም እንዲቋረጥ ትዕዛዝ ሊሰጥ እንደሚችልም ተመልክቷል። በአዋጁ እንደተደነገገው እዙ ከሽብር ቡድኖች ጋር ይተባበራል ብሎ ምክንያታዊ በሆነ መልኩ የተጠረጠረ ማንኛውንም ሰው ያለ ፍርድ ቤት ትዕዛዝ በቁጥጥር ቁጥጥር ስር ለማድረግ ይህ አዋጅ ተፈጻሚ ሆኖ እስካለበት ጊዜ ድረስ ይዞ ለማቆየት ወይም በመደበኛ ህግ ተጠያቂ እንዲሆኑ ለማድረግ ይችላል። በእዙ የሚወሰዱ ሌሎች እርምጃዎችም በአዋጁ የተካተቱ ሲሆን በዚህ አዋጅ በተሸፈኑ ጉዳዮች ላይ የአስቸኳይ ጊዜ አዋጁ እስኪጠናቀቅ ድረስ የትኛውም የዳኝነት አካል ስልጣን እንደማይኖረውም ተገልጿል። የዚህን አዋጅ ድንጋጌዎችና በአዋጁ መሰረት የወጡ መመሪያዎችን ተላልፎ የተገኘ ማንኛውም ሰው እስከ 3 አመት በሚደርስ ቀላል እስራት ወይም እንደ ጥፋቱ ክብደት እስከ 10 አመት በሚደርስ ጽኑ እስራት ይቀጣል የሚለው አዋጁ የተፈጸመው ወንጀል በሌሎች ህጎች ከዚህ ከፍ ያለ ቅጣት የሚያስከትል ከሆነ የከበደው ቅጣት ተፈጻሚ እንደሚሆንም ጠቅሷል። በአሁኑ ጊዜ በሀገር ህልውና ላይ ተደቅነዋል የተባሉትን አደጋዎች በመደበኛው የህግ ማስከበር ስርዓት ለመቋቋም አዳጋች ሆኗል በሚል በህገ መንግስቱ አንቀጽ 93 መሰረት የሚኒስትሮች ምክር ቤት ያወጣው ይህ አዋጅ ቁጥር 5/2014 በመላው ኢትዮጵያ ለቀጣይ 6 ወራት ተፈጻሚ የሚሆን ነው። የህዝብ ተወካዮች ምክር ቤትም የቀረበለትን ረቂቅ አዋጅ ቁጥር 1264/2014 ሆኖ እንዲጸድቅ በአንድ ድምጽ ተአቅቦ በአብላጫ ድምጽ ወስኗል። በተጨማሪም 7 አባላት ያሉት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ በሙሉ ድምጽ ጸድቆ የተቋቋመ ሲሆን ቃለ መሐላም ፈጽሟል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። ሀብታሙ ስዩም የአዋጁን ህጋዊነትና በአተገባበሩም ላይ ሊደረጉ የሚገቡ ጥንቃቄዎችን አስመልክቶ የህግ ባለሙያውንና ቀደም ብለን ያስተዋወቅናቸውን የመብቶች ተከራካሪውን አቶ አምሃ መኮንን አዋይቷል። አቶ አምሃ የኢትዮጵያ ህግ ባለሙያዎች ለሰብአዊ መብቶች የተሰኘ ተቋምም ዋና ስራ አስኪያጅ ናቸው። ወደ ምልልሳቸው።
ይህ በጥልቀት የሚቆፍረው ጉድጓድ ጠላት የሚቀበርበት እንጂ ኢትዮጵያ የምትፈርስበት አይሆን።
የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን የሰማ ናቸው። አንድ ዓመት በሞላው አስቀድሞ በትግራይ ክልል በመቀጠል ደግሞ ወደ ሌሎች ክልሎች በተስፋፋው ጦርነት መጀመሪያ ላይ በትግራይ ህዝቦች ነጻ አውጪ ግንባር ጥቃት የተገደሉ የመንግስት ወታደሮችን ለመዘከር በተዘጋጀ ልዩ ስነ ስርዓት ላይ ከተናገሩት የተወሰደ ነው። የአሁኑ ንግግራቸው የተሰማው የትግራይ ኃይሎች ተጨማሪ ከተሞችን እየተቆጣጠሩ ምናልባትም ወደ ዋና ከተማዋ አዲስ አበባ እያመሩ ስለመሆኑ እየተነገረ ባለበት ወቅት ነው። የሀገሪቱ የመከላከያ ሰራዊት ግንባታ አስተባባሪ ሌተናል ጀነራል ባጫ ደበሌ ግን ከሚነገረው በተቃራኒ ኃይላቸው ሽንፈት እንደማይጎበኘው ተናግረዋል።
ሁለት እነዛ ለወደቁት ጀግኖቻችን ማዘን አንድ ነገር ነው፣ ማንባት አንድ ነገር ነው። ነገር ግን እዛው መቆም የለብንም። እያንዳንዳችን ለራሳችን ቃል እንግባ፣ እያንዳንዳችን በጋራ ቃል እንግባ። ይሄን ካደረግን ይህን ኃይል ማንበርከክ መቅበር ይቻላል።
ኢትዮጵያ አስቸኳይ ጊዜ አዋጅ አውጃለች። ባለስልጣናትም ዜጎች መሳሪያዎቻቸውን እንዲያስመዘግቡና አካባቢያቸውን እንዲጠብቁ አሳስበዋል። የስድስት ወር ርዝማን ያለው የአስቸኳይ ጊዜ አዋጅ ዜጎች ወደ ጦር ግንባሮች እንዲዘምቱ ለማድረግም ያስችላል። ኢንጂነር መርከብ ሽፈራው ሮይተርስ ካናገራቸው የዘመቻ ጥሪውን ለመቀበል ዝግጁ ከሆኑ የአዲስ አበባ ከተማ ነዋሪዎች መካከል አንዱ ነው።
ስለዚህ ወጣቶች በሚያደርጉት ሙያ ነው መቀላቀልን እንፈልገው። ኦልሬዲ እስከ ግንባር መዝመት አለብ የሚል ሀሳብ አለ።
በአሁኑ አዋጅ መሰረት ባለስልጣናት ከሽብርተኛ ቡድኖች ጋር ይተባበራል በሚል የሚጠረጥሩትን ካለ ፍርድ ቤት ትዕዛዝ በቁጥጥር ስር ለመዋል ተፈቅዶላቸዋል። የትግራይ ህዝቦች ነጻ አውጪ ግንባር በግንቦት ወር ሽብርተኛ ኃይል ተብሎ መፈረጁ ይታወሳል። አዋጁ ከታወጀ ከጥቂት ጊዜያት በኋላ በመዲናዋ የትግራይ ብሔር ተወላጆች ለእስር እየተዳረጉ ነው የሚሉ ዘገባዎች ከዚህም ከዚያም እየተሰሙ ይገኛሉ። ሮይተርስ የከተማዋን ፖሊስ ቃል አቀባይ ለማግኘት ያደረገው ጥረት አለመሳካቱን ጠቅሰዋል። የዚህ ሁሉ መነሻ የሆነው ጦርነት የተቀሰቀሰው ባለፈው ዓመት ወርሃ ህዳር ላይ ነበረ። ምክንያቱ ደግሞ የፌዴራሉን መንግስት ለበርካታ ዓመታት ተቆጣጥረው በነበሩት የትግራይ ኃይሎችና በአሁኑ ጠቅላይ ሚኒስትር አብይ አህመድ መካከል ፖለቲካዊ ልዩነት መፈጠሩ ነበረ። በትግራይ ክልል ብቻ ከሁለት ሚሊዮን በላይ የሆኑ ሰዎችን ከቤት ንብረታቸው ያፈናቀለው፣ ወደ 400,000 ሰዎችን ከረሃብ ጋር እንዲፋጠጡ ያደረገው ጦርነት እንዲቆም ሲያሳስብ የሰነበተው የተባበሩት መንግስታት ድርጅት ከኢትዮጵያ ሰብአዊ መብት ኮሚሽን ጋር በጥምረት የደረሱበትን በሪፖርት መልክ በትናንትናው ዕለት ይፋ አድርጓል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባችሌት
በትግራይ ክልል ይኖሩ የነበሩ ሰላማዊ ሰዎች ሰዎች ላስከፊ ኃይል ጥቃትና ስቃይ ተጋልጠዋል። ጥምሩ የምርመራ ቡድን በርካታ ጥሰቶችን አግኝቷል። እነዚህ ጥሰቶች ከህግ አግባብ ውጪ መግደልን፣ ማሰቃየትን፣ ጾታና ወሲብን መሰረት ያደረጉ ጥቃቶች።
በአንድ ሀገር ውስጥ ያስቸኳይ ጊዜ አዋጅ ታወጀ ሲባል ምን ማለት ነው? ይህ አዋጅስ መታወጁ የሀገር
ይህ በጥልቀት ቢቆፍረው ጉድጓድ ጠላት የሚቀበርበት እንጂ ኢትዮጵያ የምትፈርስበት አይሆን።
የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን የሰማናቸው አንድ ዓመት በሞላው አስቀድሞ በትግራይ ክልል በመቀጠል ደግሞ ወደ ሌሎች ክልሎች በተስፋፋው ጦርነት መጀመሪያ ላይ በትግራይ ህዝቦች ነጻ አውጪ ግንባር ጥቃት የተገደሉ የመንግስት ወታደሮችን ለመዘከር በተዘጋጀ ልዩ ስነ ስርዓት ላይ ከተናገሩት የተወሰደ ነው። የአሁኑ ንግግራቸው የተሰማው የትግራይ ኃይሎች ተጨማሪ ከተሞችን እየተቆጣጠሩ ምናልባትም ወደ ዋና ከተማዋ አዲስ አበባ እያመሩ ስለመሆኑ እየተነገረ ባለበት ወቅት ነው። የሀገሪቱ የመከላከያ ሰራዊት ግንባታ አስተባባሪ ሌተናል ጀነራል ባጫለ በላይ ግን ከሚነገረው በተቃራኒ ኃይላቸው ሽንፈት እንደማይጎበኘው ተናግረዋል።
ዛሬው ዕለት እነዛ ለወደቁት ጀግኖቻችን ማዘን አንድ ነገር ነው፣ ማንባት አንድ ነገር ነው። ነገር ግን እዛ መቆም የለብንም። እያንዳንዳችን ለራሳችን ቃል እንግባ። እያንዳንዳችን በጋራ ቃል እንግባ። ይሄን ካደረግን ይህን ኃይል ማንበርከክ መቅበር ይቻላል።
ኢትዮጵያ አስቸኳይ ጊዜ አዋጅ አውጃለች። ባለስልጣናትም ዜጎች መሳሪያዎቻቸውን እንዲያስመዘግቡና አካባቢያቸውን እንዲጠብቁ አሳስበዋል። የስድስት ወር ርዝማን ያለው የአስቸኳይ ጊዜ አዋጅ ዜጎች ወደ ጦር ግንባሮች እንዲዘምቱ ለማድረግም ያስችላል። ኢንጂነር መርከብ ሽፈራው ሮይተርስ ካናገራቸው የዘመቻ ጥሪውን ለመቀበል ዝግጁ ከሆኑ የአዲስ አበባ ከተማ ነዋሪዎች መካከል አንዱ ነው።
ስለዚህ ወጣቶች በሚያደርጉት ሙያ ነው መከላከልን እንፈልገው። ኦልሬዲ እስከ ግንባር መዝመት አለብ የሚል ሐሳብ አለ።
በአሁኑ አዋጅ መሰረት ባለስልጣናት ከሽብርተኛ ቡድኖች ጋር ይተባበራል በሚል የሚጠረጥሩትን ካለ ፍርድ ቤት ትዕዛዝ በቁጥጥር ስር ለመዋል ተፈቅዶላቸዋል። የትግራይ ህዝቦች ነጻ አውጪ ግንባር በግንቦት ወር ሽብርተኛ ኃይል ተብሎ መፈረጁ ይታወሳል። አዋጁ ከታወጀ ከጥቂት ጊዜያት በኋላ በመዲናዋ የትግራይ ብሔር ተወላጆች ለእስር እየተዳረጉ ነው የሚሉ ዘገባዎች ከዚህም ከዚያም እየተሰሙ ይገኛሉ። ሮይተርስ የከተማዋን ፖሊስ ቃል አቀባይ ለማግኘት ያደረገው ጥረት አለመሳካቱን ጠቅሰዋል። የዚህ ሁሉ መነሻ የሆነው ጦርነት የተቀሰቀሰው ባለፈው ዓመት ወርሃ ህዳር ላይ ነበረ። ምክንያቱ ደግሞ የፌዴራሉን መንግስት ለበርካታ ዓመታት ተቆጣጥረው በነበሩት የትግራይ ኃይሎችና በአሁኑ ጠቅላይ ሚኒስትር አብይ አህመድ መካከል ፖለቲካዊ ልዩነት መፈጠሩ ነበረ። በትግራይ ክልል ብቻ ከ2 ሚሊዮን በላይ የሆኑ ሰዎችን ከቤት ንብረታቸው ያፈናቀለው፣ ወደ 400,000 ሰዎችን ከረሃብ ጋር እንዲፋጠጡ ያደረገው ጦርነት እንዲቆም ሲያሳስብ የሰነበተው የተባበሩት መንግስታት ድርጅት ከኢትዮጵያ ሰብአዊ መብት ኮሚሽን ጋር በጥምረት የደረሱበትን በሪፖርት መልክ በትናንትናው ዕለት ይፋ አድርጓል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባችሌት
በትግራይ ክልል ይኖሩ የነበሩ ሰላማዊ ሰዎች ላስከፊ ኃይል ጥቃትና ስቃይ ተጋልጠዋል። ጥምሩ የምርመራ ቡድን በርካታ ጥሰቶችን አግኝቷል። እነዚህ ጥሰቶች ከህግ አግባብ ውጪ መግደልን፣ ማሰቃየትን፣ ጾታና ወሲብን መሰረት ያደረጉ ጥቃቶችን፣ ስደተኞች ላይ ያነጣጠሩ ጥቃትና ሰላማዊ ሰዎችን በግዳጅ ማፈናቀልን ያካትታሉ።
ሚሼል ባችሌት እነዚህ የመብት ረገጣዎች የተፈጸሙት በሁሉም የጦርነቱ ተሳታፊ አካላት መሆኑን አስታውሰው አንዳንዶቹ እንደ ጦር ወንጀልና በሰብአዊነት ላይ እንደተፈጸመ ወንጀል ሊቆጠሩ የሚችሉ ስለመሆናቸውም አጽንኦት ሰጥተዋል። ተጠያቂነት ይኖርም ዘንድ ጠይቀዋል። በሌላ ተያያዥ ዜና ዛሬ ሐሙስ ጥቅምት 24 2014 ዓ.ም የሰሜኑ የኢትዮጵያ ክፍል ጦርነት የተጀመረበትን ቀን በማሰብ በውጭ የሚገኙ ኢትዮጵያውያን የትግራይ ተወላጆች ሰላማዊ ሰልፍ በማካሄድ ላይ ይገኛሉ። በመቶዎች የሚቆጠሩ የዋሽንግተን ዲሲ፣ ሜሪላንድና ቨርጂኒያ ክፍለ ግዛት ነዋሪዎች ዛሬ ሰልፍ የወጡበትን ዓላማ ሲገልጹ ወደ ትግራይ ክልል የሚያስገቡ መንገዶች ተዘግተው ሕዝብ በረሃብ እንዲያልቅ የተፈረደበት በመሆኑ የዩናይትድ ስቴትስ መንግስትና የአሜሪካ ተራድኦ ድርጅት ዩኤስኤድ ጫና በመፍጠር መንገዶችን እንዲያስከፍቱና የረድኤት እህል እንዲያስገቡ ለማሳሰብ መሆኑን ተናግረዋል። ሰልፈኞቹ ወደ አሜሪካ የውጭ ጉዳይ መስሪያ ቤትና የአሜሪካ ተራድኦ ድርጅት ዩኤስኤድ መስሪያ ቤትን በመሄድ ጥያቄያቸውን እንደሚያቀርቡ እንዲሁም ወደ ሰማዕታት ሐውልት በመሄድ የሻማ ማብራት መርሃ ግብር እንደሚያከናውኑ አስተባባሪዎቹ ለሪፖርተራችን ሳራ ፍሳዬ ገልጸውላታል።
አድማጮች፣ ስቱዲዮ ውስጥ የገጠመን የቴክኒክ ችግር ቀደም ብዬ ያስተዋወቅኩትን ትንታኔ የባለሙያ ትንታኔ አይደለም ያቀረብ ነው። አንድ ዓመት የሞላውን ግጭት አስመልክቶ የተሰናዳ ቅንብር ነበር የተከታተላችሁት። አሁን ያን ትንታኔ ቆየት ብለን እናሰማለን። ከዚያ በፊት ግን ወደ ዩናይት ስቴትስ ይመልሰል ሌላ ዘገባ አለን። የትግራይ ክልል አማጽያን ኃይሎች የፌዴራል መንግስቱ መቀመጫ ወደ ሆነችው አዲስ አበባ እየገፋን ነው ባሉበትና የኢትዮጵያ መንግስት የአስቸኳይ ጊዜ ባወጀበት በአሁኑ ወቅት የዩናይት ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን ዛሬ ሐሙስ እና ነገ አርብ በአዲስ አበባ ለሚያደርጉት የሁለት ቀናት ቆይታ ወደዚያው አምርተዋል። የአሜሪካ ድምጿ ከፍተኛ የዲፕሎማሲያዊ ጉዳዮች ዘጋቢ ሲድኒ ሴን ያጠናቀረችውን የዚህን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርበዋለች።
የኢትዮጵያ መንግስት ከኤርትራ መንግስት ጋር በመጣመር በሰሜን ኢትዮጵያ በትግራይ ክልል ካሉ አማጽያን ጋር የጀመረው ጦርነት ልክ ዛሬ አንድ አመት ሞላው። የአማጽያኑ ኃይሎች በጥቂት ወራት አሊያም ሳምንታት ውስጥ አዲስ አበባ በመዳፋችን ስር ትወድቃለች እያሉ ሲሆን፣ የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በበኩላቸው መንግስታቸው እንደሚያሸንፍ እንዲህ ሲሉ ቃል ገብተዋል።
ፈርስም ኢትዮጵያ ትበለጽጋለች። ኢትዮጵያ የሞክሯትን ሁሉ በልጆቿ ደምና አጥንት አሸንፋ ከነ ክብሯ ለዘላለም ትኖራለች። ኢትዮጵያን
የአዲስ አበባ ነዋሪዎች መንግስታቸው የአስቸኳይ ጊዜ አዋጅ ማወጁን እንዲሁም አማጽያኑ በአካባቢያቸውና በመዲናዋ ዙሪያ ሊያደርሱ ከሚችሉት ጥቃት እንዲጠብቁ መንግስት ማሳሰቡን በጋዜጣ ላይ ሲያነቡ፣ በአንጻሩ የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል የኢትዮጵያ መንግስትና አጋሮቻቸውን እየደረሰ ላለው ስቃይ ተጠያቂ አድርገዋል።
የኃይል አምላኪዎች ግን ውጊያውን ለማስቀጠል ስለወሰኑ ያለን አማራጭ ጠላቶቻችንን በኃይል መደምሰስ ስለሆነ ነው ውጊያው የገባ ነው። ሰሞኑ ጠላት ያለውና የሌለው ኃይሉን በማንቀሳቀስ ከፍተኛ ውጊያ ሲያካሄድ ነው የቆየው። ትርፉ ግን ውድመት፣ ኪሳራ፣ እልቂት ነው የሆነ ያለው። አሁንም የትግራይ ሰራዊት ግስጋሴ ማስቆም እንደማይችል በድጋሚ ተረጋግጧል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በጦርነቱ እየተሳተፉ ያሉ አካላት በሙሉ ግጭቱን በማቆም የዜጎችን መብትና ሕይወት እንዲጠብቁ ጥሪ ያቀረቡ ሲሆን፣ ተጨማሪም የውጭ ጉዳይ ሚኒስቴሩ ወደ ኢትዮጵያ የሚደረጉ ጉዞዎችን በተመለከተ ደረጃ 4 የጉዞ መመሪያ ማውጣቱን እንዲህ ሲሉ ያስረዳሉ።
What that means is we are advising US citizens do not travel.
ይህ ማለት የዩናይትድ ስቴትስ ዜጎች ወደ ኢትዮጵያ እንዳይጓዙ እየመከርን ነው ማለት ነው። በአሁኑ ሰዓት ኢትዮጵያ ያሉ የዩናይትድ ስቴትስ ዜጎችም በስራ ላይ ያሉ የንግድ መጓጓዣ አማራጮችን በመጠቀም ከሀገር እንዲለቁ ነው።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት አንድ ዓመት የፈጀው ግጭት ከፍተኛ የሆነ ጭካኔ የታየበት ነው ይላሉ።
We have reasonable grounds to believe that during this period
በዚህ ሰዓት በትግራዩ ግጭት ላይ የተሳተፉ አካላት በሙሉ ዓለም አቀፍ የሰብአዊ መብቶች ጥሰቶችን መፈጸማቸውን እንዲሁም የሰብአዊና የስደተኛ ህጎችን መጣሳቸውን እንድናምን የሚያደርጉ ምክንያታዊ መሰረቶች አሉን። አንዳንዶቹ የጦር ወንጀል እንዲሁም በሰብአዊነት ላይ የተፈጸሙ ወንጀሎች ሊባሉ የሚችሉ ሲሆኑ፣ የትግራይ ሰላማዊ ዜጎች አሰቃቂ ለሆነ ብጥብጥና ስቃይ ተዳርገዋል።
የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ በኢትዮጵያ መንግስት ከተቋቋመው የኢትዮጵያ የሰብአዊ መብት ኮሚሽን ጋር በጋራ ባወጣው ሪፖርት በግጭት ወቅት ከፍተኛ የሆነ የቡድን አስገድዶ መደፈሮች በሴቶችና ህጻናት ላይ እንዲሁም አዋቂ ወንዶችና ህጻናት ወንዶች ላይ በጦርነቱ በተሳተፉ በሁሉም አካላት መፈጸሙን በዝርዝር አስቀምጧል።
አድማጮች፣ አሁን ወደ ተከታዩ ርዕስ እናልፍ። ኤደን አመሰግናለሁ። ፌስቡክ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ላይ ያወጡትን ጽሑፍ ማንሳቱን አስታወቀ። ጠላታችንን በደማችን እንቀብራለን የሚለውንና አሸባሪ ካሉት ኃይል ጋር አገራቸውን ለመከላከል ዜጎች እንዲነሱ የሚያደርገውን ጥሪ የሚያደርገውን ንግግራቸውን ነው ፌስቡክ ከገጹ ላይ ያነሳው። በሃምሊን ዩኒቨርሲቲ የኮሚኒኬሽን ትምህርት ክፍል ተባባሪ ፕሮፌሰር እንዳልካቸው ጫላ ጽሑፉ የተነሳው በጫና ምክንያት ነው ይላሉ። ስምኝሽ የቆየ ዝርዝሩን ይዛለች።
ጠቅላይ ሚኒስትር አብይ አህመድ ባለፈው እሁድ በፌስቡክ ገጻቸው ላይ ያወጡት ጽሑፍ ሰዎችን ለጥቃት የሚያነሳሱና ብጥብጥን የሚደግፉ ጽሑፎችን የሚከለክለውን የድርጅቱን ፖሊሲ የሚጻረር ነው ሲሉ የፌስቡክ እናት ኩባንያ ሜታ ቃል አቀባይ ኤሚሊ ኬን ለአሶሲየትድ ፕሬስ በሰጡት ቃል አስታውቀዋል። ጽሑፉንም ፌስቡክ ከትላንት በስቲያ ማክሰኞ ጠዋት ማንሳቱን ጨምረው አመልክተዋል። ለኢትዮጵያ የመሞት ግዴታ የሁላችንም ነው ያሉት ጠቅላይ ሚኒስትር አብይ አሁን ከፌስቡክ ገጻቸው ላይ በተሰረዘው የቅስቀሳ ጥሪያቸው ባለህ መሳሪያና ቅም ተሰለፍ ብለዋል። ጠቅላይ ሚኒስትር አብይ 3.5 ሚሊዮን ተከታዮች ባለው የፌስቡክ ገጻቸው ላይ በየጊዜው ጽሑፍ እንደሚያወጡ ኤፒ በዘገባው አመልክቷል። ጠቅላይ ሚኒስትሩ በሐምሌ ወር በሰጡት አስተያየት መንግስታቸው በአሸባሪነት የፈረጀውንና ህወሓት የትግራይ ኃይሎች የሚለውን ኃይል ካንሰርና አረም ሲሉ ከገለጹ በኋላ ዩናይትድ ስቴትስና ሌሎች አጋሮች ሰብአዊነት የሚያጎድል ስላሉት ንግግር ኢትዮጵያን አስጠንቅቀዋል። በሐምሊን ዩኒቨርሲቲ ኮሙኒኬሽን ትምህርት ክፍል ተባባሪ ፕሮፌሰር እንዳልካቸው ጫላ ፌስቡክ ያወረደው የጠቅላይ ሚኒስትሩ ንግግር የሚተላለፈው ህግ አለ ብለው እንደማያምኑ ይናገራሉ።
ፌስቡክ ንግግሮችን ሌሎችንም ይዘቶችን ኮንቴንትን ማለት ነው በመስፈርቱ መሰረት ማህበረሰብን ደህንነት አደጋ ላይ ሊጥል ይችላል ብሎ የሚያስበውን ማንኛውንም ይዘት የጽሁፍ፣ የቪዲዮ ስዕል ሊሆን ይችላል ሊያነሳ ይችላል ሊያግድ ይችላል ሊያወርድ ይችላል ከፕላትፎርሙ ላይ። እንግዲህ ያው አውረድኩት የሚለው የጠቅላይ ሚኒስትሩ ንግግር የፌስቡክን የኮሚኒቲ ስታንዳርድ መርህ ይጥሳል፣ ስለዚህ ለኮሚኒቲ ሴፍቲ አደገኛ ነው በሚል መርህ ነው ያነሳው። እንግዲህ ንግግሩን አሁን ካለው የኢትዮጵያ የፖለቲካ ሁኔታ ጋር አነጻጽረሽ ስታዩ የኮሚኒቲውን ስታንዳርድ ይጥሳል ብዬ አላምንም። እኔ ፌስቡክ ይሄንን ያደረገበት ጉዳይ በተለያየ የፖለቲካ ፕሬሸር ድምዳሜ ላይ እንደደረሰ ነው የሚሰማኝ።
ተባባሪ ፕሮፌሰር እንዳልካቸው ጫላ አንድ ጽሁፍ በፌስቡክ የማህበረሰቡን ልኬት ወይም ደረጃ ጥሷል ለመባል አንድ ቡድን ወይም ማንነት በግልጽ መጠቀስ አለበት ይላሉ።
አሁን የምለው ለምሳሌ ይሄ ንግግር የፌስቡክን የማህበረሰብ ስታንዳርድ ይጥሳል የሚባለው ፓርቲኩላርሊ የሆነ ግሩፕ የሆነ ማህበረሰብን ለጥላቻ ያነሳሳ ነው ወይ? ሌሎችን ሰዎች አነሳስቶ ያንን ማህበረሰብ በስም ጠቅሶ ያንን ማህበረሰብ አጥቁኖ ወይ የሚለው ንግግሩ እንደዛ አይደለም የሚለው። ንግግሩ ስለ አንድ የፖለቲካ ቡድን ነው የሚያወራው። ከዛ የባሱ ንግግሮች አሉ ፌስቡክ ማያነሳቸው የተለያዩ ችግር ያለባቸውን ይዘቶች ከፕላትፎርም ላይ ማንሳት ብዙ ገንዘብ ይፈልጋል፣ ብዙ ሰዎችን መቅጠር ይፈልጋል። ፌስቡክ ያንን ማድረግ አይፈልግም። ግን በተለያየ ዜና ዘገባ ጩኸት ሲበዛበትና ፕሬሸር ውስጥ ሲገባ ያነሳው ነው ይመስለኝ እንጂ ንግግሩ በጥሬው በምትመለከችበት ጊዜ ምንም አይነት የኮሚኒቲ ስታንዳርድ አይጥስም ብዬ ነው የማምነው እኔ።
ተባባሪ ፕሮፌሰር እንዳልካቸው ፌስቡክ የኮንቴንት ሞዴሬሽን ወይም የይዘት ማስተዳደር ግልጽ የሆነ አሰራር ስለሌለው በራሱ መዝኖ የሚወስነው ውሳኔ የለውም፣ ሁልጊዜ በቀስቃሾች ጫና ነው የሚያደርገው ይላሉ።
የኮንቴንት ሞዴሬሽን አንደኛ የትልቁ ችግሩ የፌስቡክ በጣም ሴክሬቲቭ ነው ወይም ደግሞ ሚስጥራዊ ነው። ምን አይነት መርህ ነው የሚከተሉት? ማን ነው ይሄንን ውሳኔ የሚወስነው? በኢትዮጵያ እንግዲህ ከሰላሳ አርባ ያላነሱ ቋንቋዎች ፌስቡክ ላይ ይዘቶች አላቸው። እነኝን ማን ነው እየተከታተለ ይሄንን መርህ ይጥሳል ይሄ አይጥስም እያለ ውሳኔ የሚወስነው? ይሄን የሚያደርግ ቡድን አለው ወይ? ቀጥሯል ወይ? ሲቀጥር ትራንስፓረንት በሆነ መንገድ ነው ወይ የቀጠረው? በጣም በርካታ ከዚህ በፊትም እንደዚህ አይነት ብዙ ችግር ያለባቸው በኢትዮጵያም ሕግ በማህበረሰብም ሕግ በአሜሪካም ሕግ ሊያስቀጣ የሚችል የማህበረሰብን ከማህበረሰብ ሊያነሳሳ የሚችል በርካታ ይዘት ያላቸው በተለያዩ የኢትዮጵያ ቋንቋዎች አሁንም ድረስ አሉ። አሁንም ድረስ ማለት ነው ያልተነሱ የማይነሱ። እና የጠቅላይ ሚኒስትሩ ንግግር ከዛ የባሰ ሆኖ ሳይሆን የተለያዩ የዓለም አቀፍ የሚዲያ ተቋማት ስለ ጉዳዩ በሰፊው ዘገባ ስለሰሩ፣ የማህበረሰብ አንቂዎች ወይም አክቲቪስቶች፣ ሌሎች የማህበራዊ ሚዲያ አውታሮች በተለይም በትዊተር ላይ ብዙ ጫና በመፍጠራቸው የተነሳ እንዲሁም ኢትዮጵያ ውስጥ አሁን ያለው የፖለቲካ ትኩሳት እዚህ ውሳኔ ላይ እንዲደርስ አድርጎታል ብዬ ነው የማምነው።
ፌስቡክ ከአሁን ቀደም አልፎ አልፎም ቢሆን የተለያዩ የዓለም መሪዎች ያወጧቸውን ጽሁፎች ማንሳቱን የዘገበው ኤፒ በያዝነው የአውሮፓውያኑ 2021 ዓ.ም መጀመሪያ የሰው ኃይል በዩናይትድ ስቴትስ ካፒቶል ህንፃ ላይ የተፈጸመውን የኃይል ጥቃት ተከትሎ ምርጫው ተጭበርብሯል ሲሉ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ያሰሙትን የቪዲዮ ንግግር አንስቷል። ፌስቡክ በወቅቱ የፕሬዝዳንቱ ንግግር ለቀጠለው የብጥብጥና የሁከት ስጋት አስተዋጽኦ አድርጓል ብሏል። ባለፈው ሳምንትም የቴክኖሎጂ መድረክ የብራዚሉ ፕሬዝዳንት ጄር ቦልሶናሮ ለሀገራቸው ህዝብ በቀጥታ በተሰራጨ የቪዲዮ መልእክታቸው የኮቪድ-19ን ክትባት አስመልክቶ የሰጡትን የሐሰት መረጃ ያዘለ አስተያየት ከገጹ ላይ አንስቶ ነበር። በሌላ በኩል የጠቅላይ ሚኒስትሩ ጽህፈት ቤት የመንግስት ኮሚኒኬሽን አገልግሎት ማምሻውን ባወጣው መግለጫ የጥፋት ኃይሉ ሲል የጠራው ኃይል ዓለም አቀፉን ማህበረሰብ ለማሳሳት የዘር ማጥፋት በትግራይ ህዝብ ላይ ተፈጽሟል፣ የትግራይን ህዝብ ለማንበርከክ ረሃብ እንደ ጦር መሳሪያ ተጠቅሟል፣ አስገድዶ መድፈርን የትግራይን ህዝብ ለመቅጫነት የኢትዮጵያ መንግስት ተጠቅሟልና ወዘተ እያለ ሲጠቀምባቸው የነበሩ አሰልቺ ስብከቶቹን በዓለም አቀፍ ገለልተኛ ተቋም በተደረገው የእውነት ማፈላለግ ስራ እነዚህ ጉዳዮች በኢትዮጵያ መንግስት እንዳልተፈጸሙ ተረጋግጧል ብሏል። መግለጫው አክሎም ኢትዮጵያ ውስጥ ግጭት እንዲባባስ አበክረው የሚሰሩ እንደ ፌስቡክ አይነት ማህበራዊ ሚዲያዎች የጠቅላይ ሚኒስትራችንን መልእክት ከገጹ በመሰረዝ አጋርነቱን አሳይቷል ሲል ከሷል። በጠላት ያልተያዙ አካባቢዎችን እንደ ተያዙ በማስመሰል የተሳሳተ መረጃ እየዘገቡ ይገኛሉ ሲልም በስም ጠርቶ የከሰሳቸው የዜና አውታሮችም አሉ። በተለያየ መንግስታዊ ያልሆኑ ድርጅቶች ውስጥ ያሉት የጸጥታ ችግር እንዳለ በማስመሰል የግል ትምህርት ቤቶች እንዲዘጉ የማግባባት ስራ እየሰሩ ይገኛሉ ያለው ይኸው መግለጫ የመንግስት ባለስልጣናት ቪዛ እየጠየቁ ነው በሚል የውሸት ፕሮፓጋንዳ እየነዙ ነው። ከዲፕሎማሲ መርህ ውጪ የአንዳንድ ሀገር ኤምባሲዎች አዲስ አበባ እንደተከበበች በማስመሰልና ያሰቡት ውጥን እንዲሳካ በኤምባሲያቸው የሚሰሩ ዜጎቻቸው ወደ ሀገራቸው እንዲመለሱ እያሳሰቡ ይገኛሉ ሲል ከሷል። መንግስት በእንዲህ አይነት መንገድ ሀገርን ለማፍረስ የተጠመዱ ወገኖች ከድርጊታቸው እንዲቆጠቡ እያሳሰበ በሀገር ጉዳይ ቀልድ የለምና ከድርጊቱ ባልተቆጠቡት ላይ የማያዳግም እርምጃ እንደሚወስድ ያስጠነቅቃል ብለዋል። የኢትዮጵያንና የወዳጅ ሀገር ሚዲያዎች ለህብረተሰባችን ትክክለኛውን መረጃ በወቅቱና በተገቢው ጊዜ እንድታቀርቡ መንግስት ይጠይቃል ብሏል የመንግስት ኮሚኒኬሽንስ አገልግሎት መግለጫ።
አመሰግናለሁ ስምኝሽ። አድማጮች፣ ወደ ተከታዩ የትንታኔ ርዕስ እንሻገራለን። ኢትዮጵያውያን ተገናኝተው ለሰላም መፍትሄ እንዲፈልጉ የኬንያው ፕሬዝዳንት ኡሁሩ ኬንያታ ጥሪ ማሰማታቸውን ይገልጣል። የዩጋንዳው ዮዌሪ ሙሴቬኒም የኢጋድን ስብሰባ ጠርተዋል። ወገኖቹ በአስቸኳይ ውጊያና በጸብ መፈላለግ እንዲያቆሙ ኢጋድ ጠይቋል። የዩናይት ስቴትስ የዓለም አቀፍ የልማት ኤጀንሲ አስተዳዳሪ ሳማንታ ፓወር የፕሬዝዳንት ኬንያታ ደብዳቤ የማንቂያ ጥሪ ነው ብለዋል። ዝርዝሩን ደረጀ ደስታ ያቀርበዋል።
እንደ ኬንያ ፕሬዝዳንትና እንደ ኢትዮጵያ ታላቅ ወዳጅ፣ እንደ ምስራቅ አፍሪካ ማህበረሰብ ሊቀመንበር፣ እንደ አፍሪካ ፓሲፊክና ካሪቢያን አገሮች ድርጅት ተቀማጭ ፕሬዝዳንት፣ እንደ በይነ መንግስታዊ የልማት ባለስልጣን ኢጋድ ንቁ አባል፣ እንደ አፍሪካ ህብረት የሰላምና ደህንነት ምክር ቤት አባል፣ በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት እንደ አፍሪካ ተጠሪ፣ ይህ ውጊያ ከተጫረ አንስቶ አስጨናቂው ቀውስ ፍጻሜ እንዲኖረው በንቃትና በትጋት ስጥር ቆይቻለሁ ብለዋል ፕሬዚደንት ኡሁሩ ኬንያታ። ኬንያታ ጥሪ ለኢትዮጵያ መንግስትና ህዝብ በሚል ርዕስ ትናንት ያወጡትን ደብዳቤ የጀመሩት የኢትዮጵያን ምንነትና ትርጉም አጉልተው በማሳየት ነበር። ኢትዮጵያ አፍሪካ ውስጥና በዓለም ዙሪያ በተበተነው አፍሪካዊም እይታ ትንግርት ሀገር ነች ብለዋል። የድንቅ ህብረ ብዝሃነት፣ በሺዎች ዓመታት የሚመዘዝ ቀልብ ነጣቂ ታሪክ ሀገር፣ እንደ ኔቱ አገር ኬንያ ሲሉ ቀጠሉ ፕሬዚደንት ኬንያታ። ኢትዮጵያ የሰው ልጅ መገኛና ማለምለሚያ በመሆኗ ገና ትታወቃለች። የተባበሩት መንግስታት ድርጅት መስራች አገር የሆነችው ኢትዮጵያ ብዙ አገሮችና ህዝቦች ስለ አርነታቸው እንዲቆሙ ቅኝ አገዛዝን፣ ኢምፔሪያሊዝምንና ሌሎች የብዝበዛ አይነቶችን በመጋፈጥ ነጻነትን እንዲጠብቁ አነቃቂ ፋና ሆናቸዋለች ብለዋል። ፕሬዚደንት ኡሁሩ ኬንያታ የጦርነቱን አጀማመርና ሁኔታ ባስታወሱበትና ለአዲስ አስተሳሰብና መንገድ ምክር በለገሱበት ሐሳባቸው ህግና ስርዓትን እንዲሁም በአገሪቱ ውስጥ ጸጥታና ደህንነትን ለመጠበቅና ለማበረታታት በቆመው የመንግስት መዋቅር ላይ በተሰነዘረው እጅግ አሳዛኝና አዋራጅ በሆነ ጥቃት ምክንያት የተነሳው አሳዛኝ የውስጥ ቀውስ ከተጀመረ አንድ ዓመት ሞላው ብለዋል። የቀውሱ መነሻዎች ምንም እንኳ እንደሚስተዋለው መራርና ተቀባይነት የሌላቸው ቢሆኑም እየቀጠለ ላለው መከራና ግድያዎች እንዲሁም አሁን አገሪቱን እያዳረሰ ላለው ግልጽ ጦርነት መቀጠል እንደ ማሳመኛ ምክንያትነት ሊቀጥሉ አይገባም ብለዋል ፕሬዚደንቱ። ምንም እንኳ በቀውሱ ዙሪያ ገሃድ የሆኑ ሁኔታዎች ቢኖሩም ያሉት ኬንያታ ጦርነቱ መቆም እንዳለበት ግፊት ለማሳደር የቢሮአቸውን ሙሉ ኃይል መጠቀማቸውን ተናግረዋል። ለቀውሱ ፍጻሜ ለማበጀት ከአፍሪካና ዩናይትድ ስቴትስን ዩናይትድ ኪንግደምን፣ ፈረንሳይን፣ የአውሮፓ ህብረትን ጨምሮ ከሌሎች የዓለም ታላላቅ ሀያላን አገሮች መሪዎች ጋር መመካከራቸውን ከመንግስታቱ ድርጅት ዋና ጸሐፊና ከአፍሪካ ህብረት ሊቃነ መናብርት ጋር መወያየታቸውን አመልክተዋል። ከአንድ ዓመት በኋላ ግጭቱን ከመቆም ይልቅ እየተባባሰ መምጣቱ በጥልቅ እንዳሳሰባቸው ኬንያታ ጠቁመው፣ ውጊያው በቀጠለ መጠን የሞቱ ብዛት እየጨመረ መምጣቱን፣ የመፈናቀሉ ሁኔታ መበርታቱንና የአገሪቱ ሰብአዊ ሁኔታ እየተበላሸ መሆኑን ገልጸዋል። ይህ ሁሉ እየሆነ ያለው ደግሞ በመዘዞችና በማስተጓጎል ገጽታዎቹ በታጀበውና ይበልጡን ፈተናውን እጅግ ተጎጂ የሆኑት በሚሸከሙበት የኮቪድ-19 ወረርሽኝ ውስጥ መሆኑ አብዝቶ ያሳዝናል ብለዋል። በዋነኞቹ ተዋንያን መካከል ትርጉም ያለው ንግግር ያለመደረጉ የሚያሳስባቸው መሆኑን የጠቆሙት ኬንያታ የኢትዮጵያ ቅን ወንድና ሴት ልጆች ተሰብስባችሁ በዚህ የከበደ ጊዜ የሰላም መፍትሄ እንድትፈልጉ ጥሪዬን አቀርባለሁ ብለዋል። በውዱ የአመራር ወንድሜ ጠቅላይ ሚኒስትሩ የሚመሩ የኢትዮጵያ መንግስት ወንዶችና ሴቶች እንዲሁም ከመንግስቱ ጋር ውጊያ የገጠሙትን የሚመሩ ወንዶችና ሴቶች መዋጋት አሁኑኑ አቁመው ለንግግር ለመቀመጥ የሚያስችላቸውን ምክንያት ማግኘት ይኖርባቸዋል ብለዋል ኬንያታ። ይህንን ማንም ሊያደርግላቸው ቀውሱን ለማቆም የፖለቲካ ወኔ ከሌላቸው ምንም አይነት ጣልቃ ገብነትና ጉትጎታ ሊያቆምላቸው አይችልም ሲሉም አክለዋል። በአደባባይና በግላጭ አብረው ሆነው መሳሪያ እንዲያስቀምጡና መዋጋት እንዲያቆሙ እንዲነጋገሩና ኢትዮጵያ ውስጥ ዘላቂ ሰላም እንዲሰፍን የሚያደርግ መንገድ እንዲያገኙ ጥሬን አቀርብላቸዋለሁ ብለዋል። ኬንያ፣ አፍሪካ፣ ዓለም ኢትዮጵያ ውስጥ ሰላም ወርዶ ማየት ይፈልጋሉ አሉ ኬንያታ በደብዳቤያቸው ማጠቃለያ። የሰላም ጉዞን ለመጀመር ቀኑ ዛሬ መሆን አለበት። ኢትዮጵያውያን ራሳቸው ይበጀናል በሚሉት ሂደት ለማገዝ ዝግጁ ነን። ለዚህ የፕሬዝደንት ኡሁሩ ኬንያታ ደብዳቤ ትዊተር ላይ ምላሽ የሰጡት የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ አስተዳዳሪ ሳማንታ ፓወር የማንቂያ ጥሪ ብለውታል። የኬንያ ፕሬዝደንት ኡሁሩ ኬንያታ ኢትዮጵያ ውስጥ ስላለው ሁኔታ የማንቂያ ጥሪ እያሰሙ ናቸው። ውጥረት ማርገብና መደራደር እንደሚያስፈልግ እየተጣሩ ነው ብለዋል ፓወር። ይህ በእንዲህ እንዳለ የምስራቅ አፍሪካ አገሮች የጋራ ልማት ባለስልጣን ኢጋድ አባል አገሮች መሪዎች በኢትዮጵያ ቀውስ ጉዳይ ላይ እንዲመክሩ ለፊታችን ህዳር 7 2014 ዓ.ም ስብሰባ መጥራታቸውን የዩጋንዳ የውጭ ጉዳይ ሚኒስትር ደኤታ ኤኬሎ አሪያማን ጠቅሶ ሮይተርስ ዘግቧል። የዩጋንዳው ፕሬዝደንት ከጠቅላይ ሚኒስትር አብይ አህመድ ጋር እየተነጋገሩ መሆናቸውን ሚኒስትሩ ገልጸው የትግራይ ቡድን ለድርድርና ተኩስ ለማቆም ዝግጁ አለመሆኑ ፕሬዝደንቱን አሳስቧቸዋል ማለታቸውን የዜና አውታሩ ጽፏል። በሌላ በኩል ግን ኢጋድ ዛሬ ባወጣው መግለጫ ተዋጊዎቹ የኢትዮጵያ ወገኖች ከግጭት እንዲታቀቡ በጸብ መፈላለጋቸውን በአስቸኳይ እንዲያቆሙና ተኩስ ማቆም በሚቻልበት ሁኔታ ላይ እንዲመክሩ መጠየቁን ሮይተርስ ዘግቧል።
አመሰግናለሁ ደረጀ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ቅንብሮቹ እናልፋለን። ቀደም ብለን አስተዋውቀን ያልቀረበውን ወይንም ወደ ኋላ ያቆየነውን በአስቸኳይ አዋጁ ላይ የቀረበ የባለሙያ ትንታኔ ነው የምናስቀድመው። ሀብታሙ ስዩም ነው የህግ ባለሙያውን አቶ አመሃ መኮንን ያወያየው። አቶ አመሃ የኢትዮጵያ ህግ ባለሙያዎች ለሰብአዊ መብቶች የተሰኘ ተቋምም ዋና ስራ አስኪያጅ ናቸው። ሀብታሙ፣
አወጀ ሲባል ምን ማለት ነው? ይህ አዋጅስ መታወጁ የሀገሪቱን መደበኛ የህግ ተግበራ በምን መልኩ ይቀይረዋል?
አስቸኳይ ጊዜ አዋጅ ወይም ስቴት ኦፍ ኢመርጀንሲ በተለያዩ ምክንያቶች ሊታወጅ ይችላል። በዋናነት የአንድ ሀገር ጸጥታ ሳን አደጋ ላይ የሚጥል አመፅ ወይም ይህን የመሰለ እንቅስቃሴ ሲፈጠር የአስቸኳይ ጊዜ አዋጅ የሚታወጅበት ሁኔታ አለ። ሌላው ደግሞ በተፈጥሮ አደጋ ምክንያት ነፍስ የማዳን አጣዳፊ እርምጃዎችን መውሰድ የሚያስፈልግ ሲሆን እንደዚሁ የአስቸኳይ ጊዜ አዋጅ ማወጅ ይቻላል። የተለመደ ነው። በብዙ ሀገሮች በህገ መንግስት ደረጃ ተቀመጠ የመንግስት ኃላፊነት ነው ብሎ መውሰድ ይቻላል። መንግስት ዜጎችን ደህንነት ከየትኛውም አደጋ በተለይ ኢንዲስክሪሚኔት ከሆነ አደጋ የመጠበቅ ኃላፊነት ስላለ ይሄ ልዩ መብት ወይም በግዴታም ይሆናል በህገ መንግስት ደረጃ የተፈቀደ ነው። ለመንግስት የሚሰጠው ልዩ አቅም ምንድን ነው? ከመደበኛው የህግ አስተዳደር
የመጣ ባለ ሁኔታ እንዳልኩት አደጋውን ክብደትና አጣዳፊነት ባገናዘበ ሁኔታ መንግስትም ይሄን የተፈጠረ ሰው ሰራሽ ወይም የተፈጠረ አደጋ ከፍተኛ ጉዳት በህዝብ ላይ ከማድረሱ በፊት ለመቀልበስ እንዲችል እድል የሚሰጥ ልዩ ሁኔታ ነው ማለት ነው።
እርስዎም እንደሚያውቁት ኢትዮጵያ የአስቸኳይ ጊዜ አዋጅ አውጃለች። ይሄ አዋጅ በዛሬው ዕለትም በሀገሪቱ የህዝብ ተወካዮች ምክር ቤት እንደጸደቀ ሰምተናል። በመንግስት በኩል የቀረበውን ሀሳብ ነው አዋጁ የታወጀው የተጋረጠ የሉዓላዊነትና የህልውናን አደጋ ለመከላከል እንደሆነ አስታውቋል። ይህ አዋጅ ኢትዮጵያ ያለችበትን ሁኔታ በምን መልኩ ሊያሻሽለው ይችላል?
መነሻውን በመንግስት የተገለጸውንም ሁላችንም እንደምናውቀው አሁን በኢትዮጵያ ውስጥ ከትግራይ ከቲፒኤልኤፍ እና በፌዴራል መንግስት መካከል በተፈጠረው ልዩነት እና ያንን ተከትሎም በተፈጠረው አሁን ድረስ እየተካሄደ ባለ ጦርነት ምክንያት የብዙ ሰዎች ህይወት አደጋ ላይ ወድቋል። ብዙ የሰብአዊ ጥሰቶች ተፈጽመዋል። ጦርነቱም ተስፋፍቶ ከትግራይ ክልል ውጪ በአማራና በአፋር ክልሎችም እየተካሄደ ነው ያለው። ከዛም በላይ የመስፋፋት ስጋት እንዳለ በቅርብ እየታየ ነው። በዛ ላይ እንግዲህ ጦርነቱ ደግሞ በተለይ ከፌዴራል መንግስት ጋር ጦርነት ውስጥ የገባው አካል ትግራይ ማህበረሰብን መጠብቃለው በሚል ነው ቲፒኤልኤፍ። ከዚህ አንጻርም በትግራይ ማህበረሰብ በኩል ቀላል የማይባል ድጋፍ ያለው እንደሆነ የሚታወቅ ነው። ድጋፉ መነሻው ምንም ይሁን ማለት ነው። ስለዚህ በመንግስት በኩል ይሄ ጦርነት በግንባር ከሚካሄደውም በላይ በተለይ በቲፒኤልኤፍ ደጋፊዎች በኩል ሀገሪቷ ጠቅላላ ሁሉ የተለያየ መንገድ የሚካሄድ ነው የሚል ስጋት አድሯል። በተለይ ይሄ በደሴ ላይ እና በኮምቦልቻ አካባቢ ታየው ከተባለም ሁኔታ ጋር የተያያዘ ነው። ስለዚህ ይሄ ጦርነት በግንባር ከሚካሄደውም በላይ በየትኛውም የሀገሪቱ ክልል በቀላሉ ለኮስ ለአመፅ መነሻ ሊሆን የሚችል ለንብረት መውደም በህይወት መጥፋት ሊሆን ይችላል የሚል ስጋት እንዳለ በመንግስት በኩል ተገልጿል። ስለዚህ ይህንን ለመቀልበስ የአስቸኳይ አዋጅ ታውጇል ነው። የተፈጠረውን ችግር በምን ያህል ሊቀለብሰው ይችላል የሚለው ነገር ጦርነቱ ወይም ችግሩን ለመፍታት ጦርነቱ ብቸኛው አማራጭ ነው ብሎ የሚታሰብ ከሆነ በእርግጠኝነት በተለይ በቲፒኤልኤፍ በኩል ጦርነቱን ወደ ሌሎች አካባቢዎች ለማስፋፋት የሚደረገው ሙከራ ወይም ፍላጎት በእጅጉ ይገድባል የሚል እምነት አለ። ነገር ግን በዘላቂነት ይሄ ግጭት ይሄ ጦርነት ያስቆማል ወይ የሚባል ከሆነ ጥያቄ እሱ ላይ ብዙ መወያየት የሚጠይቅ ነገር አለ። በዚህ ኃይል እና የዚህ ኃይል ደጋፊ በሆነው ማህበረሰብ በኩል ያሉትን መሰረታዊም ሆነ መሰረታዊ ያሉ ጥያቄዎችን በዘላቂነት ለመፍታት ያስችላል ከሆነ ጥያቄው በዛ በኩል በእኔ በኩል ብዙ ጥርጣሬ አለኝ። እንዲህ አይነት ግጭቶች መስፋፋት በመቀነስ ብቻ በዘላቂነት ይፈታል የሚል ነገር መውሰድ ያስቸግራል። ይልቁንም ለግጭቱ መነሻ የሆኑትን ፖለቲካዊ ጥያቄዎች ተነጋግሮ ለመፍታት በሚኖር ፍላጎት ምናልባትም ከፍላጎት ባለፈ በሚኖር ቁርጠኝነትም ካልታገዘ ችግሩን ዘላቂነት ለመፍታት መፍትሄ ይሆናል የሚል እምነት የለኝም በበኩሌ።
ከዚህ ጋር በተያያዘ በዚህ አዋጅ መሰረታዊ የሚባሉ በሀገሪቱ ህገ መንግስት ውስጥ የተጠቀሱ መብቶች ገደብ ተደርጎባቸዋል። የመናገር ነጻነት፣ የመንቀሳቀስ መብቶችንም መጥቀስ ይቻላል። ይሄ በበኩሉ ህብረተሰባዊ ጫናን አይፈጥርም ወይ? ሀገሪቱ ለማስለመድ የሞከረችውን የዲሞክራሲ ጅምር ላይ ደንቃራ አይሆንም ወይ ብሎ የሚጠይቁ ሰዎች አሉ።
ነሳት ያለብን አሁን ይህን አስቸኳይ ጊዜ አዋጅ ለማወጅ ህገ መንግስቱ በሚጠይቀው ሁኔታ አስገዳጅ ሁኔታ ተፈጥሯል አልተፈጠረም ነው። በእኔ በኩል ተፈጥሯል የሚል እምነት አለ። ያ ከሆነ በባህሪው አስቸኳይ ጊዜ አዋጅ በእርግጥም መብቶችን በእርግጥ በፍጹም የማይገደቡ መብቶች አሉ። ለምሳሌ እንደ በህይወት የመኖር መብት፣ ፍትሐዊ ዳኝነት የማግኘት መብት የመሳሰሉ በማናቸውም ሁኔታ የማይገደቡ መብቶች አሉ። ይህንን ህገ መንግስቱ የሚያስቀምጣቸዋል። ከዛ ውጭ ግን አስቸኳይ ጊዜ አዋጁን ለማወጅ በቂ ምክንያት አለ ብለን እስካመን ድረስ የተወሰኑ መብቶችና ነጻነቶች መገደባቸው የማይቀር ነው። ዓለም አቀፍ የዚህ አይነት እርምጃ ትንታኔዎችም እንደሚገልጹት እነዚህ መብቶች ይገደባሉ፣ ግን መብቶቹ በህብረተሰቡ ላይ እንደተባለው ተመጣጣኝ የሆነ ጫና እንዳያሳረፉ ሊደረጉ የሚገባቸው ጥበቃዎች አሉ። ለምሳሌ አንዱ የአስቸኳይ ጊዜ አዋጁ በጊዜ የተገደብ መሆን አለበት። ይህም አዋጅ ለስድስት ወር ነው የታወጀው። እንዳስፈላጊነቱም ሊራዘም ወይም ከዛ ባጠረ ጊዜም ሊቋረጥ እንደሚችል በአዋጁ ተመልክቷል። ከዛ በኋላ ይሄ መብቶች ገደብ ከሚገባው በላይ በዜጎች ላይ ጫና እንዳያሳድር ወይም አለማሳደሩን የሚከታተል የሚቆጣጠር የዚህ አስቸኳይ ጊዜ አዋጅ አፈጻጸም የሚከታተል አካል እንደሚቋቋም ይደነግጋል። ይሄ በአዋጅ ተመልክቷል። ይሄ ያቃል ኃላፊነቱን በሚገባ መወጣት አለበት። ከዚሁ ጋር ተያይዞ የሲቪል ማህበራት በተለይ የኢትዮጵያ ሰብአዊ መብት ኮሚሽንን የመሳሰሉ አካላት ደግሞ በዚህ አዋጅ አፈጻጸም እንደተገለጸው በዜጎች ላይ ከሚገባው በላይ ጫና ለማሳደሩን መከታተል እና የማረም እርምጃዎች መወሰድ አለበት። በዚህ መታገዝ አለበት። አለበለዚያ አስቸኳይ ጊዜ አዋጅ በባህሪው መብቶችን እንዲገደቡ የሚፈቅድ የህግ ስርዓት ነው። ግን መብቶቹ ሲገደቡ እንዳልኩት ከሚገባው በላይ በህብረተሰብ ላይ ጫና እንዳያደርግ ለመቆጣጠር፣ ለመከታተል የሚያስችሉ የተለያዩ ስርዓቶች ይዘረጋሉ። በዚህ አዋጅም የተመለከቱ ነገሮች አሉ። ከዚህ አንጻር
እጅግ በጣም አመሰግናለሁ ጠበቃ መሀ መኮንን። መልካም ምሽት ይሁንልዎ።
እኔም አመሰግናለሁ አቶ ሀብታሙ።
አመሰግናለሁ ሀብታሙ። አድማጮች፣ ወደ ሌላ ርዕስ እንሻገራለን። በአንዳንድ የኦሮሚያ ከተሞች የሞባይል ዳታ ኢንተርኔት አገልግሎት ካለፈው እሁድ ጀምሮ ተቋርጧል ሲሉ ከነዋሪዎች መካከል አንዳንዶች ለአሜሪካ ድምፅ ገለጡ ሲል ይንደረደራል። በሚገኝባት የአምቦ ከተማ አገልግሎቱ መቋረጡን የጠቀሰው የአምቦ ዘጋቢያችን ናኮር መልካ ሌሎች የስልክና የብሮድባንድ ኢንተርኔት አገልግሎት ግን መኖራቸውንም አረጋግጧል። የኦሮሚያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ኢትዮ ቴሌኮም በክልላችን ሙሉ አገልግሎት እየሰጠ ነው ማለታቸውንም ጠቁሟል። ናኮር፣
የአምቦ ከተማ ነዋሪ መሆናቸውን የተናገሩት አቶ ዮብሰን ቡሎ እንዳሉት የሞባይል ዳታ ኢንተርኔት አገልግሎቱ የተቋረጠው ባለፈው እሁድ ከሰዓት በኋላ ነው።
እኔ አምቦ ከተማ ውስጥ ነው የምኖረው። የኔትወርክ ስርጭቱ የተቋረጠው ከዛሬ ጋር ሁለተኛ ቀኑ ነው እና በተለያየ ቦታም ከአዲስ አበባ ውጭ እንደተቋረጠ ነው።
በአምቦ ከተማ ከጥቂት ወራት በፊት የተጀመረው ከፍተኛ ፍጥነት አለው የተባለው የአራተኛው ትውልድ ወይም 4G ሞባይል ኢንተርኔት አገልግሎቱን ጨምሮ ሌሎችም የሞባይል ዳታ ኢንተርኔት አገልግሎቶች ከጥቅምት 21 2014 ዓ.ም ጀምሮ መቋረጣቸውን ለማረጋገጥ ችያለሁ። ነገር ግን የስልክና ብሮድባንድ ኢንተርኔት አገልግሎት በአምቦ እንደሚሰራ አረጋግጫለሁ። በተጨማሪም የነቀምቴ ነዋሪ መሆናቸውን በስልክ የነገሩኝ አቶ ወይሳ ተሾመ እንደሚባሉ የገለጹ ግለሰብ የሞባይል ዳታ ኢንተርኔት አገልግሎቱ በከተማው ከተቋረጠ ቀናት ማለፋቸውን ገልጸዋል።
የነቀምት ከተማ ዳታ ከእሁድ ጀምሮ ፌስቡክ፣ ኢንተርኔት፣ ማንኛውም ነገር በኢንተርኔት የሚጠቀመው ነገር ማንኛውም ነገር ጠፍቷል።
የጊምቢ ከተማ ነዋሪ መሆናቸውን እና አዳሙ ዱላ እንደሚባሉ በስልክ የነገሩኝ ግለሰብም የአገልግሎቱን መቋረጥ ጠቅሰው በዚህ ምክንያትም እርሳቸውና ሌሎችም ላይ ይደርሳል ያሉትን ጉዳት አስረድተዋል። የኢንተርኔት ዳታ አገልግሎት ተቋርጦ ነው ያለው። የዋይፋይ ኢንተርኔት ግን እየሰራ ይገኛል። የጠፋው በስልክ የሚሰጠው ነው። ለምን እንደጠፋ የምናውቀው ነገር የለም። እኛ ጋር ከቅዳሜ ጀምሮ ነው የሌለው። በተለይ ደግሞ በቅርቡ የተለቀቀው 4G የተባለው የኢንተርኔት ፈጣን አገልግሎት በምሰራበት መስሪያ ቤት ውስጥ ቴሌግራም በተባለው የማህበራዊ መገናኛ ዘዴ ለምሰራው መስሪያ ቤት ሪፖርት ለመላክ፣ በመስሪያ ቤቱ የሚለቀቁ የተለያዩ መረጃዎችን በፍጥነት ለማግኘት፣ የሚደረጉ የስራ ግምገማዎችንም ለማከናወን ይጠቅመን ነበረ። በርካታ ተማሪዎችም እንዲሁ ከትምህርታቸው ጋር የተያያዙ መረጃዎችን ያገኙበት ነበር። ጊዜው የቴክኖሎጂ በመሆኑ ዓለም ላይ ምን እየተከናወነ እንደሆነም እንዲሁ መረጃ ለማግኘት ይጠቅመን ነበር። አገልግሎቱ በመቋረጡ ተጎጂዎች ነን። አቶ ዱላ አክለውም በአካባቢው በሚስተዋለው የጸጥታ ውጥረት ምክንያት በሕዝብ መጓጓዣ አገልግሎት ላይ እክል መፈጠሩን አክለው ገልጸዋል። ከትናንት በስቲያ ወደ ነቀምቴ ትራንስፖርት አልነበረም። ወደ ደምቢዶሎ፣ ጉሊሶ፣ አይራ የሚሄዱ መኪኖችም አልነበሩም። የትራንስፖርት አገልግሎት ተቋርጧል። አብዛኛዎቹ ተሽከርካሪዎች ጊምቢ ውስጥ ከትመው ነው የሚገኙት። ይሄም የሆነው በጸጥታ ስጋት ነው ያሉት የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ለቪኦኤ በስልክ እንዳሉት ኢትዮ ቴሌኮም በክልሉ ሙሉ አገልግሎት እየሰጠ ነው ሲሉ አስተባብለዋል።
በሞባይል ዳታ እና በቴሌ አካባቢ ያሉት ነገሮችን ከኛ ሳይሆን ከኢትዮ ቴሌኮም ማጣራት ይቻላል። ምን አይነት ችግር ገጠመው፣ ለምን ተቋረጠ የሚላል። እስካሁን ግን ሙሉ አገልግሎት በክልላችን እየሰጠ መሆኑ ነው እኛ የምናውቀው።
አቶ ኃይሉ በክልሉ የተቋረጠ የትራንስፖርት አገልግሎት የለም ሲሉም አክለው አብራርተዋል።
የተቋረጠ የትራንስፖርት አገልግሎት የለም በክልላችን በሁሉም አቅጣጫ በአራቱም ማዕዘናት የትራንስፖርት አገልግሎት እና የህዝብ እንቅስቃሴ እየተደረገ ይገኛል። የተቋረጠ የአገልግሎት የለም። እነዚህ ሆን ብሎ ትራንስፖርት ተቋርጧል ብሎ ውጅንብር የሚነሱት ፌስቡክ እና በሶሻል ሚዲያ የሚነዛው ፕሮፓጋንዳ ካልሆነ በስተቀር እና ትኩረት ለማግኘት ደግሞ ሸኔ በሚንቀሳቀስበት ቦታ አካባቢ እኔም አለው እንቅስቃሴ እያረኩ ነው ብሎ በፕሮፓጋንዳ በተጨባጭ ያሌለውን በፕሮፓጋንዳ ለመኖር የሚያደርገውና ትኩረት ለማግኘት የሚያደርገው ጥረት ካልሆነ በስተቀር በአንድም አቅጣጫ የተቋረጠ የትራንስፖርትና የህዝብ አገልግሎት የለም።
ራሱን የኦሮሞ ነጻነት ሰራዊት የሚል መንግስት ደግሞ ሸኔ ብሎ የሚጠራው እንዲሁም ደግሞ በህዝብ ተወካዮች ምክር ቤት የፈረጀው ቡድን ሰሞኑን ሸማቂዎቹ መሪ በሌላ ብዙሃን መገናኛ እንዲሁ ወጥተው የተለያዩ የኦሮሚያ ክልል ከተሞችን መቆጣጠራቸውንም እንዲሁ ገልጸው ነበር እና በዚህ ዙሪያ መንግስት ምን ያውቃል?
ወያኔ ከሰሜን ሲያስነጥስ ታች ያለው ሸኔ ደግሞ ጉንፋን ይዘዋል። ከዚህ ካልሆነ በስተቀር አንድም ቦታ የተቆጣጠሩትና ለዚህም የሚያበቃቸው አቅምም ጉልበትም አደረጃጀትም የላቸውም። ባለፈው 3 ዓመታት ያደረጉት ንጹሐንን ታርጌት አድርጎ ገሎ መሰወርን ነው እንጂ ለዚህ የሚያደረሳቸው አደረጃጀትም እንቅስቃሴም የላቸውም። ከዚህ ጋር ምንም የሚገናኝ ነገር የለም።
በተጠቀሱት ስፍራዎችና ሌሎችም የሀገሪቱ አካባቢዎች ተቋረጠ የተባለውን የሞባይል ዳታ ኢንተርኔት እና ሌሎችም የመገናኛ ዘዴ አገልግሎቶች በተመለከተ ለተነሳው ቅሬታ ማብራሪያ እንዲሰጡን ወደ ምዕራብና ማዕከላዊ ምዕራብ የኢትዮ ቴሌኮም የስራ ኃላፊዎች በተደጋጋሚ በእጅ ስልካቸው ላይ ብደውልም ለአሁኑ ምላሽ አላገኘውም። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬዮት ታምሩ በበኩላቸው አስቸኳይ ስብሰባ ላይ መሆናቸውን ጠቅሰው ስልክ ቢዘጉም በድጋሚ ደውይላቸው ስልካቸውን አያነሱም። በቅርቡ ከተቋቋመው የመንግስት ኮሚኒኬሽንስ አገልግሎት የስራ ኃላፊዎች በስልክ ምላሽ ለማግኘት ያደረግኩት ጥረት ለአሁኑ አልተሳካም። ከተሳካ ይዤ እመለሳለሁ። ለአሜሪካ ድምፅ ናኮር መልካ ከአምቦ።
አመሰግናለሁ ናኮር። አድማጮች፣ ለምሽቱ የመጨረሻ ወዳደረግነው ቅንብር እንውሰዳችሁ። ኤችአይቪ ኤድስ ለረዥም ጊዜ የጤና ስጋት ሆኖ ቢቆይም በዓለም ዙሪያ በተደረገ ርብርብ የበሽታውን ስርጭት መቀነስ እንዲሁም ለቫይረሱ የሚጋለጡ ሰዎችን እድሜ ማራዘም መቻሉ ይታወቃል። ይሁንና አሁንም ድረስ ከቫይረሱ ጋር የሚኖሩ ሰዎችና ወጣት ልጆችን ለመውለድ በሚፈልጉበት ጊዜ ቫይረሱ ለጽንስ ወይም ለሚወልዱ ልጅ እንዳይተላለፍ ይሰጋሉ። ተከታዩ ዘገባ በዚህ ላይ ያተኩራል። ኤደን ገረሞት አቀርበዋለች።
በዴሞክራቲክ ኮንጎ ጎማ በሚገኘው ሂል አፍሪካ ሆስፒታል ውስጥ ወይዘሮ ማርሊን ከኤችአይቪ ጋር የሚኖሩ ህጻናት ክፍል ውስጥ ተመዝግባለች። በዚህ መርሃ ግብር አማካኝነትም ሁሉም እርግዝናዎቿም ሆኑ ልጆቿ ክትትል ይደረግላቸዋል። ወይዘሮ ማርሊን እንደ አውሮፓውያን አቆጣጠር በ2013 ዓ.ም መንትያ ልጆችን የወለደች ሲሆን ከሁለቱ ታላቅየው ኤችአይቪ ቫይረስ ሲገኝበት ታናሹ ደግሞ ሙሉ ለሙሉ ጤናማ ሆኗል። የ27 ዓመቷ እናትና ባለቤቷ ከኤችአይቪ ጋር ነው የሚኖሩት። ለእነዚህ ባለትዳሮች ልጅ መውለድ ከባድ የነበረ ቢሆንም ጠቃሚ የሆኑ ምክሮችን የሚያገኙባቸው መንገዶችን ግን ዘይደዋል። ወይዘሮ ማርሌን እንዴት አስረዳለች።
ከኤችአይቪ ጋር መኖር ከጀመርኩ 11 ዓመት ሆነኝ። የመጀመሪያ ልጄም አሁን 11 ዓመቱ ነው። ሁለተኛዎቹ ልጆቼ መንትዮች ናቸው። አንደኛው ላይ ኤችአይቪ ሲገኝበት፣ ተከታዩ ግን ከቫይረሱ ነጻ ነው። አሁን 5 ልጆች ሲኖሩኝ 4ቱ በጥሩ ጤና ላይ ነው ያሉት። ያገባሁት እንደ አውሮፓውያን አቆጣጠር በ2009 ነበር። ኤችአይቪ ካለብህ መድኃኒት ማቋረጥ አያስፈልግም። ሐኪም የሚለውን ምክር በደንብ መቀበልም ያሻል። እንደዛ ካደረግን ጤናማ ልጆችን መውለድ እንችላለን።
ዶክተር ኤዩላሉ ቪንዱ ኤችአይቪ ኤድስ ክፍል ውስጥ ሲሰሩ 15 ዓመታት ሆኗቸዋል። በ2006 ዓ.ም ከኤችአይቪ ጋር ለሚኖሩ ህጻናት አገልግሎት መስጠት ጀመሩ። በወቅቱ በምስራቅ ኮንጎ ይሄ አዲስ ነገር ነበር። ልጆችን መውለድ ከኤችአይቪ ጋር ለሚኖሩ የትዳር አጋሮች እጅግ ከባድ ነገር ነው። 45 ከመቶ የሚሆኑ ጨቅላ ህጻናት በወሊድ ጊዜ በኤችአይቪ ይጠቃሉ። ይህም ከቫይረሱ ጋር የሚኖሩ ብዙ ጥንዶች ተስፋ እንዲቆርጡ ቢያደርግም አሁን ላይ ግን ነገሮች እየተቀየሩ ነው።
አሁን ላይ በእኛ ስር 565 ከኤችአይቪ ጋር የሚኖሩና የእድሜ ማራዘሚያ የሚወስዱ ልጆች አሉ። በፊት ፖዘቲቭ የሚሆኑ ህጻናት ቁጥር ከፍተኛ ነበር። እንደ አውሮፓውያን አቆጣጠር በ2006
በ2007 በ2008 አካባቢ ከ30 እስከ 45 ከመቶ የሚወለዱ ልጆች ቫይረሱ በደማቸው ውስጥ ይገኝ ነበር። ነገር ግን ከኤችአይቪ ጋር የሚኖሩ እናቶች ከእናት ወደ ልጅ እንዳይተላለፍ መርሃ ግብር ከጀመርን በኋላ አሁን 0 በሚባል ደረጃ የሚወለዱት ልጆች በሙሉ ከቫይረሱ ነጻ ናቸው። አሁን ከሁለት በመቶ ያነሱት ብቻ ናቸው ቫይረሱ የሚገኝባቸው።
ባለሙያዎች ኤችአይቪ ኤድስ የጽንሱን እድገት እንደማይጎዳ ይናገራሉ። ትልቁ ስጋት ያለው እናትየዋ ቫይረሱን ለጽንሱ ልታስተላልፍ መቻሏ ላይ ነው። ሕክምና የማይከታተሉ እናቶችም በአማካኝ ከ20 እስከ 25 በመቶ በሽታውን ሊያስተላልፉ ይችላሉ። ይህን ለማስቀረትም ከኤችአይቪ ጋር የሚኖሩ ሴቶች የማህፀንና የጽንስ ሐኪሞች እንዲሁም የህፃናትና የተላላፊ በሽታ ሐኪሞች ቡድን ባላቸው የጤና ጣቢያዎች እንዲታዩ ይመከራል።
ክቡራትና ክቡራን አድማጮቻችን ለዕለተ ሐሙስ ምሽት ያዝነውን በዚሁ ማብቃታችን ነው። ያስተናግድኳቸው አሉላ ከበደ ከአቀናባሪያችን ብርሃኑ ጋር፣ ብርሃን ኃይሉና ከሌሎች ባልደረቦቻችን ጋር በዚሁ ተሰናበትን። ነገ እንገናኛለን ከምሽቱ 3 ሰዓት ላይ። ሰላም፣ ደህና እደሩ።